ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶ ጀምሯል። ለምሽቱ ያዝናቸው እናስተዋውቃችሁ።
የነጻ የህግ ድጋፍ አገልግሎትን ለመስጠት በማሰብ የተቋቋመ ነው። አቅም ለሌላቸው ለማህበረሰብ ክፍሎች በየትኛውም የህግ ጉዳይ ያላቸው ተቀበላቸው አጽፈው ይመጡ ነበር። አቅም እንደሌላቸው ጠበቃ መቅጠር አይችሉም። እንደምታውቁት እኛ ሀገር ፍትህ በጣም ውድ ነው።
የሰማችሁት የህግ ባለሙያውን አቶ አማኑኤል ድባቤን ነው። በምሽቱ ማህበረሰባቸውን በማገዝ ላይ ስለሚገኙ ወጣት የህግ ባለሙያዎችን ቅስቀሳ የሚመለከት ዘገባ አብይርሳችን ይሆናል። ሌሎች አፍሪካ ነክ ጥንቅሮችም አሉን። ኤደን ገረመው የምሽቱ መሰናዶ በመምራት፣ ብርሃን ኃይሉ ደግሞ በድምጽና ምስል ምህንድስናው ከመላው የአሜሪካ ድምጽ የዲጂታል እንዲሁም የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ሚዛን የወጣት ህግ ባለሙያዎች ማዕከል ከ9 አመታት በፊት ከዲላ ዩኒቨርሲቲ ተመረቀው በወጡ በጎ ፈቃደኛ የህግ ምሩቃን የተመሰረተ ማዕከል ነው። የማዕከሉ የህግ ባለሙያዎች በማዕከላዊ ኢትዮጵያ፣ በሲዳማና በደቡብ ኢትዮጵያ ክልሎች የወንጀልና ፍትሐብሔርን ህግ ጨምሮ በማናቸውም የህግ ጉዳዮች ላይ በነጻ የማማከርና ጥብቅና የመቆም አገልግሎት ይሰጣሉ። ከዚህ በተጨማሪም ለየት ባለመልኩ በሐዋሳ ከተማ ለማህበረሰብ ጠንቅ የሚሆኑ ሁለት አካባቢ ጥበቃ ጉዳዮች ላይም ለህዝብ ጥቅም በመሟገት ለውጥ ማምጣታቸውን የማዕከሉ ጊዜያዊ ዋና ስራ አስፈጻሚ አቶ አማኑኤል ድባቤ ለአሜሪካ ድምጽ ገልጸዋል። እሳቸውና እንዲሁም ደግሞ ከማዕከሉ የህግ አገልግሎት ተጠቃሚ የሆኑ አንዲት እናትን አነጋግሬ ያሰናዳሁት ዘገባ ቀዳሚው ነው።
በ2007 ዓመተ ምህረት በ10 የዲላ ዩኒቨርሲቲ የህግ ምሩቃን የነጻ የህግ አገልግሎት መስጠት የጀመረው ሚዛን ወጣት የህግ ባለሙያዎች ማዕከል በሲዳማ፣ ማዕከላዊ ኢትዮጵያና በደቡብ ኢትዮጵያ ክልሎች የነጻ የህግ ማማከር አገልግሎትና ጥብቅና የመቆም ስራዎችን ይሰራል። የህግ ባለሙያው አቶ አማኑኤል ድባቤ ከቀደሙት መስራቾች መካከል አንዱ ሲሆኑ እንዲሁም በአሁን ሰዓት ማህበሩን በጊዜያዊ ዋና ስራ አስፈጻሚነት በማገልገል ላይ ይገኛሉ።
እና ማዕከሉ በዋነኛነት በዛ ጊዜ በሚቋቋሙበት ጊዜ የነጻ የህግ ድጋፍ አገልግሎትን ለመስጠት በማሰብ የተቋቋመ ነው። አቅም ለሌላቸው ለማህበረሰብ ክፍሎች በየትኛውም የህግ ጉዳይ ያላቸው ተቀበላቸው አጽፈው ይመጡ ነበር። አቅም እንደሌላቸው ጠበቃ መቅጠር አይችሉም። እንደምታውቁት እኛ ሀገር ፍትህ በጣም ውድ ናት። እውነት ለመናገር እኔም ጠበቃ ስለሆንኩኝ አውቀዋለሁ። ለአንድ ጉዳይ የሚጠየቀው ገንዘብ እጅግ በጣም ብዙ ነው። የህግ ጽሁፍን እንዲሁም ማህበሩ እያደገ ሲመጣ ደግሞ የጥብቅና አገልግሎት በተለይ ጠበቃ የሚያስፈልጋቸው ሰዎች ስለነበሩ በተለይ ሴቶች በሚያደርጉት የሙግት ሂደት ላይ በፍርድ ቤት ላይ ቆሞ እነሱ በኩሎ መከራከር አስፈላጊ በሚሆንባቸው ኬዞች ላይም ጠበቃ በማቆም መስራት የጀመረ ድርጅት ነው።
ማዕከሉ ከቀበሌ ጠበቃ የማቆም አቅም እንደሌላቸው አስመስክረው ለሚመጡ ለማናቸውም የህብረተሰብ ክፍሎች የፍትሐብሔርና የወንጀል ጉዳዮችን ጨምሮ የማማከር እንዲሁም የጥብቅና አገልግሎት እንደሚሰጥም አቶ አማኑኤል ይናገራሉ።
አሁን ላይ እየሰራ ነው ካለው ሁኔታ ላይ በሁለቱም ዘርፎች ማለት ነው፣ በወንጀል ጉዳዮችም እየሰራ ነው የምንገኘው፣ በፍትሐብሔር ጉዳዮችም እያገለገልን ነው የምንገኘው። ሁለቱንም የህግ ዘርፎች ነው የምንነካካው ማለት ነው። በተለይ በወንጀል ጉዳይ ላይ አንድ አቅም የሌለው እስረኛ የዋስትና መብቱን ከማረጋገጥ አንጻር እየሰራ ነው ያለነው ስራ አሁን በቅርብ የጀመርነው ኦልሬዲ አንድ አመቱ ሆኖታል። የፈረንሳይ ተራድኦ ድርጅት የሚረዳን ነው። በኮንሰርቲየም ሆነን የምንሰራው ስራ ነው እና እሱ በጣም ስኬት ነው ብለን ነው የምናስበው። በኢትዮጵያ ደረጃም የመጀመሪያው ነው የሚመስለኝ እስካሁን በወንጀል ጉዳይ ላይ የነጻ የህግ ድጋፍ አገልግሎት በተለይ በቅድመ ሙግት ሂደት ላይ የነጻ የህግ ድጋፍ አገልግሎት የሰጠ ተቋም እኔ አላውቅም እና ያ ለኛ በጣም ስኬት ነው።
በዋናነትም የቤተሰብና የሴቶች ጉዳዮች እንደሚያጋጥሙ አቶ አማኑኤል ጨምረው ገልጸዋል። የሲዳማ ክልል ነዋሪ የሆኑት የልጆች እናት ወይዘሮ ስምረት አጥላባቸው 6 ዓመት በፈጀው የፍቺና የንብረት ክፍፍል ጉዟቸው ማዕከሉ እንዳገዛቸው ይገልጻሉ።
ያገኘሁት አገልግሎት ምንድን ነው? በባልና ሚስት ንብረት ክርክር ጉዳይ የነጻ ህግ ድጋፍ አገልግሎት ድጋፍ ሰጪዎች ጠበቃ ነኝ። ቆመልኝ የሰጠኝ አገልግሎት በጣም ቆንጆ ነገር ነው። ምክንያቱም እኔ በዚህ በቤተሰብ ጉዳይ በፍቺ ጉዳይ ከፍቺ በኋላ ባለው ክርክር ጉዳይ 6 አመት ነው ከኔ ጋራ የቆዩት በማማከር በማገልገል በመጻፍ በማባዛት እንደገና የተከላካይ ጠበቃ ሆነው በመቆም ለ6 አመት ያህል አገልግለውኛል። ብዙ እናቶችን ይረዳሉ፣ እናቶችን ያገለግላሉ። ሌሎች ወንዶችንም አይቻለሁኝ እንደዚህ አይነት የተለያዩ ክርክር ያለባቸውን።
ሚዛን ወጣት የህግ ባለሙያዎች ማዕከል የተለያዩ የመብቶች ስልጠና መስጠት አንደኛው ምግባሩ ሲሆን፣ አቶ አማኑኤል በተለይም በሐዋሳ ፓርኮች ውስጥ ያሰሪና የሰራተኛ ህግን በተመለከተ ስልጠናዎችን ሰጥተናል ይላሉ።
ያ በተለይ የግንዛቤ ማስጨበጫ በሌላ በሰፊ የሰራ ነው። ሐዋሳ ኢንዱስትሪያል ፓርክ ላይ ላሉ ሰራተኞች በተለይ ፓርኩ በተቋቋመባቸው ጊዜያቶች ከፍተኛ የሆነ የመብት ረገጣም ስለሚካሄድ እዛ የሚገቡት አብዛኞቹም በገጠር አካባቢ የሚመጡ ስለሆነ ስላላቸው መብት አያውቁም። አሰሪውም ቢሆን ይህንን መብት አይነግራቸውም፣ ምን አይነት መብት እንዳላቸው። ኢቨን ኮንትራክት ራሱ የማግኘት ውል ራሱ የማግኘት መብት እንዳላቸው ራሱ አያውቁም። ስለዚህ ይህንን ጉዳይ በተለይ ከኬር ኢትዮጵያ አለ ኤንጂኦ ነው አዋሳ ላይ የሚሰራ ከነሱ ጋር በመሆን ወደ 300 ለሚጠጉ ሴቶች ምን አይነት መብት እንዳላቸው ስራ ላይ ያላቸውን መብቶች ስልጠና ሰጥተናል። በተከታታይ አንዳንድ መድረኮች ላይም ተጋብዘን እስኪ በዚህ ጉዳይ ላይ ስልጠና ስጡ ተብለን እየሄድን የግንዛቤ ማስጨበጫ ህጉ ምን ይላል፣ ወደሆነ ተግባር ውስጥ ከመግባታቸው ፊት ምን አይነት ነገር ማወቅ አለባቸው የሚሉትን ነገሮች እንሰጣለን። ያው ይህንን ነው በዋነኛነት ግንዛቤ ማስጨበጫ የምንለው።
ከዚህ በተጨማሪም ለህዝብ ጥቅም የሚደረጉ ሙግቶች ላይ ከቅርብ ጊዜ ወዲህ ማህበረሰቡን ወክለው መሟገት መጀመራቸውንም አስታውቀዋል።
ግን ይሄ ስትራቴጂ ሊቲጌሽን የሚባለው ወይም በእኛ ሀገር ለህዝብ ጥቅም ተብሎ የሚደረጉ ሙግቶች አሉ እና ያ ደግሞ ምናልባት ያ ጉዳይ አብዛኛው ማህበረሰብ እየጎዳው ሊሆን ይችላል እና እየጎዳው በሚሆንበት ጊዜ ላይ አንድ ሰው ይመለከተኛል ያለ ሰው ያንን ይዞ ፍርድ ቤት መቅረብ የሚችልባቸው እድል የሚሰጡ ህጎች አሉ። ለምሳሌ አሁን አዋሳ ላይ አንድ ያስወሰነው ውሳኔ አለ። የዲፌንድ ኤንቫይሮንመንት ወይም ቁም ለአካባቢ ከሚባል ድርጅት ጋር በመሆን የአካባቢ ብክለት ላይ ማለት ነው ቆሻሻ መጣያ አለ። እዛ ቆሻሻ መጣያ ላይ በጣም ብዙ ሺህ ህዝብ ይኖራል። ስለዚህ በዛ ቆሻሻ ምክንያት እጅግ በጣም ብዙ የጤና እክሎች እየደረሱ ነው የሚገኙት። ስለዚህ የእነዚህን ህዝብ ጥቅም ለማስጠበቅ ብለን ፍርድ ቤት ሄደን ክስ ከፍተን ያስወሰናቸው ውሳኔዎች አሉ፣ ከአካባቢ ሙግት ጋር በተገናኘ ማለት ነው። ያም እንደውም በኢትዮጵያ ደረጃ የመጀመሪያው ነው የሚመስለኝ ከኢንቫይሮንመንታል ጉዳዮች ጋር በተገናኘ። ስለዚህ እንደዚህ አይነት ችግሮች አሉ። ብዙ ጊዜ አሁን አዋሳ ላይ ለምሳሌ 2 ኬዞችን አስወስነናል።
የሚዛን ወጣት የህግ ባለሙያዎች ማዕከል ጊዜያዊ ዋና ስራ አስፈጻሚ አቶ አማኑኤል ድባቤ ማህበሩ የበጎ ፈቃደኛ የህግ ባለሙያዎች ፍላጎቱ ከፍተኛ መሆኑን በመግለጽ በህግ ሙያ የተመረቁ ወጣቶች በበጎ ፈቃደኝነት አባል ሆነው እንዲያገለግሉም ጥሪ አድርገዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ። እኛ ለእኛ የወጣቶች አገልግሎት የከፍተኛ ትምህርት ተቋማትን ለመቀላቀል ህልም ያላቸውን ተማሪዎች ለማገዝ የሚንቀሳቀስ የትውልደ ኢትዮጵያውያን ተነሳሽነት ነው። እስካሁን ድረስ ከ150 በላይ ተማሪዎችን በአስፈላጊ ምክሮችና ስልጠናዎች ካለሙበት እንዲደርሱ ያገዘው አገልግሎቱ የተመሰረተው የከፍተኛ ትምህርት እድልን ለማግኘት የሚገጥሙ ውጣ ውረዶችን ለማቅለል ባለሙ ወጣት ትውልደ ኢትዮጵያውያን ነው። ይህ ዘገባ ከሳምንታት በፊት የቀረበ ነበረ። ለወጣቶች ይጠቅማል በሚል ሊደገም ታስቧል። ሀብታሙ ስዩም ከመስራቾቹ ጋር ያደረገውን ቆይታ በመቀጠል የምናቀርብ ይሆናል።
እኔ አማኔ ላይ ያነባለው አንዱ የፕሮግራም መስራች እና በአሁኑ ሰዓት ደግሞ የፕሮግራም ኮኦርዲኔተር ነኝ። ከዩኒቨርሲቲ ሮችስተር 2020 የተመረኩት በአሁኑ ሰዓት ደግሞ ማስተርስን እየሰራ እገኛለሁ። ወደፊት ጎሌ ሜዲካል ስኩል የሚሄድ ነው ሀሳብ።
አለንቲ ተመስገን እባላለሁ። ኤሊ ውስጥ የኢቦርድ አባል ነኝ። ከጀመርኩ 3 ዓመት ሆኖኛል። በአሁን ሰዓት ኒውትሪሽንስት ነኝ። ዊክ ውስጥ ሰራለው እና ማስተርሴን በሄልዝ ፕሮሞሽን ማኔጅመንት ተመርቤያለሁ።
ሰላም፣ ኤሎን አስመሮ እባላለሁ። በአሁን ሰዓት የሁለተኛ ዓመት የባዮሎጂ እና ባዮኬሚስትሪ ተማሪ ነኝ አዲያ ዩኒቨርሲቲ። በ2022 ተመራቂ ነበርኩ ከሃይ ስኩል የኢኤልኢ መንቲ ነበርኩኝ። በአሁኑ ዓመት ተመልሼ መንቶር አደርጋለሁ።
ይህንን እኛ ለኛ የተባለውን አገልግሎት መርሃ ግብር ለመጀመር የገፋፏችሁ ምክንያቶች ምን ነበሩ?
ኢኤልኢን የጀመርነው 2020 ላይ ነበረ። ዱሪንግ ዘ ፓንደሚክ ሁሉም ነገር በተዘጋበት ጊዜ ነበር የጀመርነው። ግን ከዛ በፊት እኔና አራት አምስት ወደች ሆነን የጀመርነው ፕሮግራሙን። ከዛ ኢንዲቪዥዋሊ እንረዳ ነበር ተማሪዎች ኮሌጅ የገባን በኋላ ኢንዲቪዥዋሊ እንዴት ሴማ መጻፍ እንዳለባቸው፣ ስኮላርሺፕ ምን አፕላይ ማድረግ እንዳለባቸው እንረዳቸው ነበር። የዛኔ ፓንደሚክ ላይ ሁሉም ነገር ሲዘጋ ለምን አንድ ላይ ለሰመር ብቻ ለምን አንረዳቸው፣ ስስን ወርክሾፖች ኦርጋናይዝ አድርገን እንረዳ ብለን ነበር የጀመርነው። በዛ ሰዓት ስንጀምረው በጣም ብዙ ሰው አፕላይ አደረገ። ብዙ ሎካል ስንነግራቸው ያ ኤቨሪባዲ ዋዝ ሃፒ ንድ ኢንትረስትድ ቱ ቢ ፓርት ኦፍ ዘ ፕሮግራም። በዛ ሰዓት እንደዛ ሲሆን ለምን እንደዚህ ከሆነ ለምን አንቀጥልም ይህን ፕሮግራም? ከዚህም በተረፈ አመቱ ሙሉ እርዳታውን እንቀጥልና የት እንደሚደርስ እኒህ ብለን ነበር የጀመርነው።
በከፍተኛ ትምህርት ውስጥ ማለፍ ለትልቅ ስኬት እና ለትልቅ ውጤት እንደሚያበቃ ሲነገር እንሰማለን። ሂደቱ የራሱ የሆኑ ውጣ ውረዶች እንዳሉ ይሰማል። ከሁለተኛ ደረጃ ትምህርት ወደ ከፍተኛ ትምህርት፣ ወደ ዩኒቨርሲቲ፣ ወደ ኮሌጅ መሄድ የሚፈልጉ ሰዎች የሚገጥሟቸው ችግሮች ምንድን ናቸው? እስቲ ከልምዳችሁ ንገሩኝ። አመንቲ፣ ወደ አንቺ ልመለስ።
ያው በመጀመሪያ ፕሮሰሱ ምን እንደሆነ አለማወቅ ነው፣ ወይም ደግሞ ከየት እንጀምር የሚለውን ነገር አለማወቅ ነው። ምክንያቱም መጀመሪያ ስትሆን ስፔሻሊ ላይክ ፋሚሊ ውስጥ አንተ የመጀመሪያ ከሆንክ እዚህ ሀገር ኮሌጅ ለመሄድ ፕሮሰስ የምትጀምረው ምን ማድረግ አለብን፣ ከየት መጀመር አለብን፣ የት ኮሌጆች አፕላይ ማድረግ አለብኝ የሚሉት። ከዛ ደግሞ ኮሌጅ አፕሊኬሽን ስናነሳ ደግሞ በውስጡ ብዙ ብዙ እንትን የሚሉ ነገሮች አሉ። ኤሴ መጻፍ አለ፣ አስተማሪዎችን ሪኮመንዴሽን መጠየቅ አለ። ሰው እነዚህን ነገሮች ከየት ጀምር፣ የት ላድርገው የሚለው ቻሌንጅንግ ይሆናል አለማወቁ ማለት ነው። ለዛ ነው እኛም በዚህ ልጆችን ጋይድ ለማድረግ ስፔሻሊ ከሃይ ስኩል ከዘጠነኛ ክፍል ጀምሮ ስለሆኑ ልጆች ያሉን አብረውን ሊቆዩና 12ኛ ክፍል ላይ ሲደርሱ ፕሮሰሱን ሊጀምሩ ሲሉ ዋን ቱ ዋን ደግሞ ወርክሾፖችንም በማዘጋጀት በዛ ስተድ ለመርዳት እንደሞክረው።
እንግዲህ እናንተ በዘረጋችሁት መርሃ ግብር ውስጥ በርካታ ተማሪዎች ተጠቃሚ እንደሆኑ በከፍተኛ ትምህርት ተቋማት ውስጥ እንደሚገኙም ሰምተናል። ከነዛ መካከል እንግዲህ አንዷ ዛሬ አብራን አለች። ኤሎን፣ እኛ ለኛ በዘረጋቸው ተግባራት ውስጥ በመታቀፍሽ ምን አተረፍሽ? በምን ደረጃ ተጠቃሚ ሆንሽ?
በብዙ ተጠቅም ያለው ለኛ ፕሮግራም ብዙ ልቤ ውስጥ ከፍተኛ ቦታ ያለው ድርጅት ነው። አማንን ፐርሰናሊ ነበር የምንተዋወቀው ሃይ ስኩል ከመግባት በፊት። እሱ ነው ኢንቫይት አድርጎኝ መንቲ የሆንኩት። ከዛ ከአመንቲ ጋር በማችንግ ፕሮሰስ ውስጥ በሜጀር ወይ በኢንትረስት አላይን የምታደርገው ሰው ጋር ነው አብረን የምንመደበው። ከአመንቲ ጋር ተመሳሳይ የሳይንስና የሄልዝ ኢንትረስት ስለነበረን አብረን ሜንቶር የሆነች በጣም ከሚከብዱት ነገር ስለ 12ኛ ክፍል ኮሌጅ አፕሊኬሽን ፕሮሰስ ይሄ የብቸኝነት ስሜት ነው። እኔ ብቻ ነኝ ይህንን አፕሊኬሽን የምፈጽመው። አስተያየት የሚሰጠኝ ሰው ላይኖር ይችላል። ያግዘኝ ጥያቄ ሲኖረኝ ይረዳኛል ብዬ ማሰብ ሰው ላይኖር ይችላል እና ኤሴም በመጻፍ በሆነ ብዙ ኤሴዎች ይጠይቃል ወይ ስኮላርሽፕ ቢሆንም የክላስ የትምህርት ቤቶች አፕሊኬሽን ቢሆንም ብዙ ጽሁፍ ይጠይቃል። በሱ በጣም ፊድባክ በመስጠት በማሻሻል አግዛኛለች አመንቲ። ሌላው ደግሞ ወርክሾፖች በዚህ ፕሮግራም በሚደረጉት ስለ ተለያዩ ስኮላርሽፕ ኦፖርቹኒቲዎች ወይም እንዴት ረዝሜ ኤዲት ማድረግ እንደሚቻል በጣም ረድቶኛል። ሶስተኛ ደግሞ አንዳንድ የኦፖርቹኒቲዎች ኢንተርንሽፕ ሊሆኑ ይችላሉ። አንድ በ19ኛ ክፍል ያለው የኢንተርንሽፕ ኢንተርን አድርጌ ነበረ እና እንዴት ለዛ ሮል አፕላይ ማድረግ እንደሚችል እና ሬዝሜን እንዴት እንደማዘጋጅ በጣም ረድተውኝ ነበረ። አይ ቲንክ አብዛኛው ክፍተቱ የሚፈጠረው የሚመስለኝ ብቃት ሊኖር ይችላል፣ ፍላጎት ሊኖር ይችላል፣ ግን እዛ ቦታ ላይ ለመድረስ ያሉትን እሲዎች መጻፍ ወይም ሬዚሜን ማስተካከል ይረዳኛል ብዬ ማሰብ ሳለበረም እና አንድ መጨመር እንፈልገው ደግሞ የሚያስፈራም ጊዜ ነው። ፊውቸርህ የት እንደመማር ወይ የት እንደሚሄድ ከአንድ ዓመት በኋላ የማታውቅበት ጊዜ ነው። የዛን ጊዜ አብሮ ቆሞ አይ ትችላለህ፣ አንተም ሊሳካል ይችላል ብሎ ኢንካሬጅ የሚያደርግ ሰው በጣም ኢንቫሊዩብል ነው በዛን ሰዓት።
አማኑኤል፣ ወደ አንተ ልመለስ። ይህንን በማድረግ ሂደት ውስጥ ፈተና ጥለውብን ነበረ ግን ተወጥናችኋል የምትሏቸው አሁንም የሚገጥሟቸውም ካሉ ልታነሳቸው ትችላለህ? አባት ፈተናዎች እና ተግዳሮቶች ምን ነበሩ?
አንድ ቻሌንጅ ያጋጠመን እስከዛሬ ብዬ ማስበው ሁላችንም የራችን ታይም ኮሚትመንት ያስፈልጋል። እሱን ታይም ከኑሯችን ውስጥ ከሁላችን ቢዚ ላይፍ አለን። እኔም ፎር ኤግዛምፕል ነው ማስተርስ ፕሮግራም ውስጥ ነኝ። ቲም ስኩል ነበረች ነው ሁላችንም ዴዲኬት ታይም ስለምናደርግ ከዛ ወጥተን ለዚህ ፕሮግራም ታይም ዴዲኬት ማድረግ አንዱ እሱ ይከባድ ነው። ከዛ በተረፈ ደግሞ አንድ ነገር ችግር ብሎ የሚያጋጥመን እዚህ ላይ ተማሪዎች ከመጡ በኋላ ኢንተረስት ሆነው ይመጣሉ፣ ግን ፕሮግራሙ ስለገቡ በኋላ ይህንን አርጉ ይህን አርጉ ስንላቸው ኢምፖርታንሱን አያዩትም። ያንግ ስለሆኑ they don't see the importance of mentorship. እኔ እዚህ ስመጣ በጣም ችግር አጋጥሞኝ ነበር because I didn't know how to navigate the system. ምን ክላስ እንዳለብኝ አላውቅም ነበረ። ኮሌጅ አፕሊኬሽን ሲስተሙ I was the first one እንግሊዝኛ በዛቱ አልችልም ነበረ እና የተወሰኑ ሰዎች ባያሉ ኖሮ አሁን ለምደደረስኩበት ቦታ መረስ አልችልም ነበር። ስለዚህ ለተማሪዎች ያንግ ሆነው ያንን ኢምፖርታንስ ኦፍ ይህንን ጋይደንስ አለማወቃቸው አንዱ እሱ ነው ችግር ብዬ የማስበው። not active on means they don't see the importance of challenging class lemle most qalal class yalle below the you know and deserve to assemble ይችላል ግን ራሳቸውን challenge ባረጉ ጊዜ ወደ college transitionቸው በጣም ያቀልላቸዋል። usually ጎላችን እኛ ተማሪዎችን የሚችሉት ደረጃ እንዲደርሱ ነው top notch university እንዲገቡ ነው የምንፈልገውና እዛ ደግሞ ገብተው እንዲወጡ እንፈልጋለን መግባት ብቻ ሳይሆን ለዛም ኮሌጅ ትራንዚሽኑን ኦቨርካም አድርገው ሌሎች ቻሌንጅ የሚመጣውን ኦቨርካም አድርገው እንዲወጡ ነው የምንፈልገው እና ለዛ መሰረት ለመጣል አሁን እዚህ ሃይ ስኩል ላይ ያሉ ራሳቸውን ቻሌንጅ ማድረግ አለባቸው፣ ኢንቮልቭ ማድረግ አለባቸው። ሰው ኦልሬዲ ፕራክቲስ አድርገው ለዛ እንዲደርሱ ነው የሚረዳቸው። እዛ ከገቡ በኋላ በራሳቸው ተማምነው እንዲወጡ ይረዳቸዋል። ስለዚህ ያንን አለማወቅ በኢምፖርታንስ ሜንቶርሺፕ አንዱ ችግር ነው ብዬ አስባለሁ።
ወደ ኤሎን ልመለስ እና ከፍተኛ ትምህርት ከበቃሽ በኋላ ተመልሰሽ ደግሞ በአሁኑ ሰዓት ሌሎችን ለማገዝ እንቅስቃሴ ውስጥ እንደሆንሽ ሰምቻለሁ። እኔም ተመልሼ ከስሬ ላሉ ልጆች የመንገድ አመላካችነቱን ስራ ቀጥላለሁ። እንድት ያደረገሽ ምክንያቱ ምንድን ነው? ፋይዳውስ ምንድን ነው? የማደርጉ
ትልቁ ነገር እዚህ ቦታ ለመድረሴ የራሴ ጥረት ብቻ አይደለም፣ በጣም ብዙ ሰው ነው በእኔ ትምህርት ኢንቨስት ያደረገው እና እንደ ግዴታም ብዬ ነው የማስበው። ኢንቨስት የተደረገበት ሰው እንደዚህ ሪሶርስ የተሰጠው ሰው መልሶ መስጠት ለዛ ኮሚኒቲ ግዴታ ነው ብዬ አስባለሁ። የዛ ውጤት ስለሆንኩኝ በራሴ ብቻ እዚህ አልደርስም ነበረ እና ለሌላ ሰው በእኔ ባለፈበት እና አንዳንዴ ደግሞ ካለፍኩ በኋላ ወደኋላ ሳስባቸው አንዳንድ የምሰጣቸው ምክር በዛም ቦታ ሆኜ ትልቅ ችግር የመሰለኝ ነገር ወይም እኔ ያልደርስበትም ብዬ የማስበው ነገሮች ለካ አሁን ይህን ያህል ትልቅ አልነበሩም። እና አንድ ነገር ብነግር ለአንድ ከኔ ከኋላ ላለ ሰው አንድ አድቫይስ ብሰጥ ይህንን ሰጀስት ባደርግ ብዙ ጭንቀት ብዙ አላስፈላጊ ጉዞ ሲቭ የሚያደርጉ ይመስለኛል አልፎ ላለ ሰው ወደኋላ ሲያስብ። እና በአሁን ሰዓት ያው በምችለው መጠን ጊዜ እንደ ተማሪነት መጠን ጊዜ ብዙ ላይኖረኝ ይችላል። በማገኛቸው ጊዜ ኤሴም ይሆናል የሆነ አፕሊኬሽን መላክም ሊሆን ይችላል በቻለኝ መጠን እልካለሁ። እና በጣም ደስ የሚለው የሚያበረታታውም ሌላ ሜንቶሮችን ማየት ነው። ለተማሪዎቻቸው ለመንቲያቸው ኢንቨስት የሚያደርጉትን ሰዓት ሳይ ያም በጣም ኢንስፓየር ያደርገኛል።
ይሄ አሁን የጀመራችሁት የእኛ ለእኛ ሜንቶርስ በትምህርት ዙሪያ የማማከሩ መንገድ የማሳየቱ መርሃ ግብር ደርሶ ማየት የምትፈልጉበት ደረጃ ምን እንደሆነ አጠር አጠር እያደረጋችሁ ንገሩ።
ሀሳባችን ወደፊት በጣም ብዙ ተማሪዎችን መርዳት አክሮስ ዘ ዩኤስ ናጅስ ዲኤምቪ አመት እንዳለችው በመላው አሜሪካ በየመርዳት ነው ሀሳባችን። ከዛ በተረፈ ደግሞ ሃይስኩል ተማሪ ብቻ ያሉ ሳይሆን ሚድል ስኩል ሌቭልም ወርደን እነሱንም መረጠን ወደ ሃይስኩል እንዴት ብዙ ሪሶርሶች አሉ፣ በጣም ብዙ ኦፖርቹኒቲ መውሰድ የሚችሉበት አጋጣሚ ስላሉ እንዴት እነሱን ተጠቅመው ሃይስኩልም ሲገቡ እንዴት ትራንዚሽኑንም ስሙዝ ፓስፖርት እንዲሆንላቸው ነው ሀሳባችን።
እኔ ትልቁ ምለው እኔ እናንተ በተገናኝበት መድረክ ላይ ያየሁት ትልቁ ጋፕ ከወላጆች ጋር ያለው ነገር ነው እና ወላጆችን ልጆች እንዴት ነው ረዳለው የሚለው ወይም ደግሞ እንዴት ጋይድ ማድረግ እችላለሁ የሚሉትን በጣም ጋፕ አለ። ስለዚህ ሌላ ኮላቦሬሽን ከወላጆች ጋር ለወላጆች ትሬኒንግ በመስጠት ሊሆን ይችላል፣ እነሱም ደግሞ ያሳለፉበትን ለሌሎች ሼር ለማድረግ እሱን ኮኔክሽን መፍጠር እንፈልጋለን። እኛም ያሳለፍንበትን ሼር በማድረግ ከወላጆች ጋር ያለንን ኮላቦሬሽን በደንብ አጥብቀን መስራት እንፈልጋለን።
በጣም አመሰግናለሁ። አማኑኤል አመንቲና ኤሎን እኛ ለኛ የተሰኘውን ትውልድ ኢትዮጵያንና ኤርትራውያን ተማሪዎችን ለከፍተኛ ውጤት ለማብቃት በማማከር ዙሪያ ስለሚንቀሳቀሰው መርሃ ግብር ስለነገራችሁን፣ ስላጋራችሁን ሀሳብ ሁሉ በጣም አመስጋኝ ነኝ። መልካም ሁሉ ይግጠማችሁ። በርቱ።
እኛም እናመሰግናለን።
የጋቢና ዘገባዎች ይቀጥላሉ። አሁን ደግሞ የምናልፈው ወደ አፍሪካ ነክ ርዕሰ ጉዳዮች ነው። በርካታ ወጣቶች ድምጻችን አይሰማም ብለው በሚናገሩባት ሀገር አንዲት ተስፈኛ ፖለቲከኛና ተሟጋች ወጣቶች ድምጻቸው ተሰሚ እንዲሆን ጥረት በማድረግ ላይ ትገኛለች። የ23 ዓመቷ ናታሻ ሙዋንሳ በዛምቢያ የሰውን ቀልብ የሳበችው ከ10 ዓመታት በፊት እንደ አውሮፓውያን አቆጣጠር በ2014 በሀገሪቱ ብሔራዊ ቴሌቪዥን በተላለፈውና ጁኒየር ፕሬዚዳንት በተሰኘው ውድድር ሁለተኛ በወጣችበት ወቅት ነበር። ተመልካቾች ውድድሩን እንደ መዝናኛ ቢቆጥሩትም ናታሻ ግን በአመራርና በተሟጋችነት የወደፊት ትልሟን የጀመረችበት አጋጣሚ ነበር። የአሜሪካ ድምጿ ሙካ ሲቢኩ የላከችውን ዘገባ እንግድ ወልዴ እንደሚከተለው አጠናቅሮታል።
ሊቪንግስተን በተሰኘች የዛምቢያ የቱሪስት ከተማ ያደገችው ናታሻ ሙዋንሳ ገና ለጋ ሳለች ነበር አንድ ቀን ድምጿን ተጠቅማ ዓለምን እንደምትቀይር ያለመችው። እንደ አውሮፓን አቆጣጠር 2024 በዓለም የጤና ድርጅት ጉባኤ ላይ ንግግር ያደረገች በእድሜ ወጣቷ ተናጋሪ ስትሆን ህልሟን እውን አድርጋለች።
በስምንት ዓመቴ ምን ማድረግ እንደምፈልግ ማሰብ ጀመርኩ። በዚህ ዓለም የእኔ ሚና ምን ይሆናል ስል ማሰብ ጀመርኩ። ተጽዕኖ እንዴት መፍጠር እንዳለብኝ፣ ለታሪክ ምን ትቼ እንደማልፍ ማሰላሰል ጀመርኩ። እናም ብዙ መጽሐፍትንና ጽሑፎችንም አነበብኩኝ። በርካታ ቪዲዮዎችንም ተመለከትኩ። ሰዎችንም አወኩኝ። እንደ ማላላ ዩሱፍዛይ፣ ማርቲን ሉተር ኪንግ፣ ማልከም ኤክስ የመሳሰሉ ሰዎችን አወኩኝ። እነዚህ የማህበራዊ ፍትህ ጀግኖች እንዴት ድምጻቸውን ተጠቅመው ለሌሎች እንደቆሙ ሳውቅ ገረመኝ። እናም እኔም ያንን ማድረግ እንዳለብኝ አሰብኩ።
ናታሻ ሙዋንሳ በመቀጠል በሚዲያ ዘርፍ በመሰማራት ለወጣቶች መብት ሰርታለች።
I joined an organization called the Media Network on Child Rights and Development.
ለህፃናት መብትና እድገት ላይ የሚሰራ የሚዲያ ድርጅትን ተቀላቀልኩ። በሚዲያው ላይ የሚሰሩ ወጣት ልጆች በህፃናት መብት ላይ ታሪኮችን ሲዘግቡና ልጆችን በእያሉበት ማህበረሰብ መብታቸውን እንዲያከብር መስራታቸውን ሳይ ተደነቅኩኝ። የዚህ ስራ አካል መሆን ፈለኩኝ። የወደፊቱ የሚዲያ ሁኔታ ሁሌም የማስብበት ጉዳይ ነው፣ ምክንያቱም ሚዲያ ትልቅ ኃይል አለው።
The Future of Media የተሰኘው ፕሮጀክት የናታሻ ሀሳብ ሲሆን ወጣቶች ሚዲያን በመጠቀም ድምጻቸውን እንዲያሰሙ ታበረታታለች። ናታሻ በአመራር እና በተሟጋችነቷ በርካታ ሽልማቶችን ተቀብላለች። በልጅነቷ የተሳተፈችበት የቴሌቪዥን ውድድር ምን ያህል እንደጠቀማት ታወሳለች።
I realized that it can be quite a lot to do and handle as a president and as a young
person. እንደ ፕሬዝዳንት ሁሉን ማድረግ አስቸጋሪ እንደሚሆን ተረዳው። ወጣት እንደመሆኔ ያኔ ልምድ ልፈጥር የምችለው ተጽዕኖ ገልጽ አደረገልኝ። ንግግር የሚያደርገ ብቻ ሳይሆን ፖሊሲዎችን ተግባራዊና ፍሬያማ የሚያደርግ ሰው ፈለኩኝ። የፖለቲካ ህልም አለኝ። አዎ፣ ለምሳሌ የጤና ሚኒስቴር ወይም ደግሞ የቴክኖሎጂ ሚኒስቴር ወይም ደግሞ ተመሳሳይ ስልጣን ብይዝ እላለሁ።
ነታሻ መሪ ለመሆን ያላትን ህልምውን እንድታደርግ በቅርቡ ያሉ ሰዎች ደግፈዋታል። ቻሪቲ ቤሳ ሞዋንሳ የነታሻ እናት ናቸው።
Passionate determination started a long way back.
ፍላጎትና ቁርጠኝነትን ያዳበረችው ገና 7 ዓመት ልጅ ሳለች ነው። ለእውነት የምታቀነቅንና የምትቆም ሆና ያኔ ጀመረ ነው።
ጆሴፍ ሉንጉ ደግሞ ጓደኛዋ ነው።
She's someone who's very confident, who's not afraid to voice.
ራሷ የምትተማመን ነች። ሐሳቧን ለመናገር የማትፈራ ነች። ለራሷም የምትቆም ነች።
ምንም አለማድረግና ዝም ብሎ መቀመጥ ትልቅ ችግር እንደሆነ ነታሻ ትናገራለች።
One of the worst diseases is
ምንም አለማድረግ አንዱ ትልቅ በሽታ ነው። እያንዳንዱ የሚጫወተው ሚና አለ። ያንን ሚናችንን ለይተን አውቀን ወደ ስራ መግባት አለብን።
በዛምቢያ ያሉ ወጣቶች በአማራርና ተሟጋችነት ተሳትፏቸው የሚጨምር ከሆነ ለሀገሪቱ የተሻለ ነገንና ልማትን እንደሚያመጣ ነታሻ ታምናለች።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የጋቢና ቪኦኤ የወጣቶች ወይም ደግሞ የአዲሱ ትውልድ ድምጽ መሰናዶ ነው። ከኛ ጋር ስለሆናችሁ እናመሰግናለን። አስተያየት ወይም ደግሞ ጥያቄ ቢኖራችሁ በዚህ መርሃ ግብር ላይ መሳተፍ ብትፈልጉ በቪኦኤ አማርኛ የፌስቡክ ገጽ ላይ በመግባት ለጋቢና ቪኦኤ ብላችሁ አስተያየታችሁን አስቀምጡልን፣ ስልክ ቁጥራችሁን ተውልን፣ እዛ ላይ በመደወል የእናንተን አስተያየት የምንቀበል ይሆናል። የመጨረሻው ዘገባችን ደግሞ ወደ ደቡብ አፍሪካ ነው የሚወስደን። በደቡብ አፍሪካ የሚገኙ ሁሉም ሚኒባስ ታክሲዎች በነዳጅ ጋዝ የሚሰሩ ናቸው። ነገር ግን በአንድ ዩኒቨርሲቲ ውስጥ ያሉ መሐንዲሶች የገነቡት ሙሉ በሙሉ በኤሌክትሪክ ኃይል የሚሰራ ሚኒባስ ታክሲያቸው ከሚጠበቀው በላይ ውጤት ማግኘቱን ተከትሎ ነባሩ ሁኔታ ለመለወጥ ተስፋ እንደሚኖረው ተአስበዋል። በቪኪ ስታርክ የተሰናዳውን ዘገባ ሀብታም ሲዩም እንደሚከተለው አሰናድቶታል።
ሳሽ የሚገመቱ የሚኒባስ ታክሲዎች በመላው ደቡብ አፍሪካ ለሚገኙ ሰዎች የመጓጓዣ አገልግሎት ይሰጣሉ። ተሽከርካሪዎቹ አመቺና ታዋቂ ከመሆናቸው በተጨማሪ ነዳጅ ጋዝን በኃይል ምንጭነት ይጠቀማሉ። ይህ በበኩሉ ለአየር ብክለት አሉታዊ አበርክቶት አለው። በደቡብ ምዕራብ ደቡብ አፍሪካ በሚገኘው ስቴለንቦስክ ዩኒቨርሲቲ ውስጥ የሚማሩ የምህንድስና ተማሪዎች የሀገሪቱን የሚኒባስ እንቅስቃሴ ወደ ኤሌክትሪክ ለመቀየር እየሰሩ ነው። በአንድ ዓመት ጊዜ ውስጥ ቡድኑ በነዳጅ ጋዝ የሚንቀሳቀስ ሚኒባስ በኤሌክትሪክ ኃይል አገልግሎት እንዲሰጥ አድርጓል። የቡድኑ አባላት በሀገሪቱ ታሪክ የመጀመሪያው እንደሆኑ ይናገራሉ። የምህንድስና መምህሩ ቲነስ ቦይስን እንዲህ ያለው ቅየራ ሾፌሮችን ገንዘብ እንዲያተርፉ እንደሚያግዝም ይናገራሉ።
በእጅጉ ገንዘብ ለመቆጠብ ያስችላል። ሀሳቡ እንዲኖራችሁ ለማድረግ ያህል አዲስ የኤሌክትሪክ ታክሲ ከገዛችሁ በ7 ዓመት ውስጥ ሙሉ በሙሉ ከፍላችሁ መጨረስ ትችላላችሁ። በጋዝ የሚሰራውን ወደ ኤሌክትሪክ ከቀየራችሁ ግን ከፍሎ ለመጨረስ የሚፈጀው ጊዜ 1 ዓመት ብቻ ነው።
የዓለም ሙቀት መጨመርን ለመገደብ በተባበሩት መንግስታት የካርበን ልቀት ቅነሳ ግቦች ቢኖሩም ደቡብ አፍሪካ ውስጥ ግን የኤሌክትሪክ መኪናዎች መስፋፋት በእጅጉ አስጋሚ ነው። የአውቶሞቲቭ ንግድ ምክር ቤት ባለፈው ዓመት በሀገሪቱ ከ1000 በታች የኤሌክትሪክ ተሽከርካሪዎች ብቻ ተገዝተዋል ብሏል። ለብዙዎቹ የኒህ መኪኖች ዋጋ በእጅጉ የተወደደ ነው። ከቅርብ ጊዜያት ወዲህ ደግሞ በአብዛኛው ከድንጋይ ከሰል የኃይል ምንጮችን የሚያገኘው የኤሌክትሪክ ኃይል መዋዠቅ ሰዎች መኪኖችን ከመግዛት እንዲቆጠቡ አድርጓቸዋል። ጆሽዋ ሴሎ በዩኒቨርሲቲ ውስጥ የምህንድስና ተማሪ ነው።
ደቡብ አፍሪካ ውስጥ ያለው የኃይል ስርጭት የተገደበ ነው። በየዋህነት ተነሳስቶ የኤሌክትሪክ መኪናዎችን ማስተዋወቅ ችግሩን ያባብሰዋል። ስለሆነም በጉዳዩ ዙሪያ ስልት እየነደፍን እንገኛለን።
እዚህ ያሉት የምህንድስና ቡድን አባላት ተሽከርካሪዎች ኤሌክትሪክ የመጠቀማቸው ጉዳይ ደቡብ አፍሪካ ውስጥ የማታ ማታ መለመዱ አይቀሬ ነው ባይ ናቸው። የፀሐይ ኃይል ደግሞ ይህ ይሳካ ዘንድ ከፍተኛ ሚና ይኖረዋል። በቀጣይ መርሃ ግብራቸው የህዝብ መጓጓዣዎችን ወደ ኤሌክትሪክ ኃይል ተጠቃሚነት ለመቀየር ጥረት ያደርጋሉ። አሁኑ ግን መሐንዲሶቹ የሚኒባስ ታክሲ መርሃ ግብሩ እድሜ እንዲረዝም የመንግስትም ሆነ የግሉን ዘርፍ የገንዘብ ድጋፍ ይሻሉ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥር ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
የተከበራችሁ ተመልካቾቻችን፣ የዕለቱ መሰናዶ ተጠናቀቀ። ኤደን ገረመውና ብርሃን ኃይሉ አብረናችሁ ነበርን። ሰላም ጤና ይስጥልን። ደህና ደሩ።